ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
አንድ ሆነን ከሆነ ምንጊዜም እናሸንፋለን። ባንከፋፈልና በአንድነት እንትን ካለ እናሸንፋለን እላለሁ።
ተባብረው ኢትዮጵያን ከፍ ነው ያደረጓትና እነሱን ለማመስገን እነሱን ለመቀበል የመጣሁት።
ኢትዮጵያ በ18ኛው የዓለም አትሌቲክስ ሻምፒዮና ሁለተኛ ሆና እንድታጠናቀቅ ያስቻሉት አትሌቶችና የቡድኑ አባላት በአዲስ አበባ ደማቅ አቀባበል በተደረገላቸው ወቅት በስፍራው ከተገኙ የከተማይቱ ነዋሪዎች ውስጥ ነበር የሰማችሁት። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ሐሙስ ሐምሌ 21 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪው ኦድሬስ ሪገስ፣ እንዲሁም መሐንዲሳችን ከኤልያስ አስማረ፣ የዜና አቅራቢዋ ቆንጅት ታየና ከሌሎች የተቀሩ ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት ድረስ አብረናችን እንዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ። የምሽቱን የዓለም ዜና የማሰማችሁ ቆንጅት ታየ ነኝ። ከኬንያው ምርጫ በኋላ የኢትዮጵያ የሰላም ንግግር ሊጀመር ይችላል ስትል አሜሪካ ተስፋዋን ገልጻለች። ነሐሴ 3 ቀን በጎረቤት ኬንያ ከሚካሄደው ምርጫ በኋላ የኢትዮጵያ የሰላም ንግግር ሊጀመር ይችላል ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ናቸው ጥንቃቄ የተሞላው ተስፋቸውን የገለጹት። በጥቅምት 2013 ዓ.ም በሰሜን ኢትዮጵያ የተቀሰቀሰው ዘግናኝ ጦርነት ለማቆም ከህወሓት ጋር መነጋገር የሚቻል መሆኑን ጠቅላይ ሚኒስትር አብይ አህመድ ባለፈው ወር ተናግረው ነበር። አዣንስ ፍራንስ ፕሬስ ያስተላለፈውን ይህንን ሪፖርት እንግዱ ወልዴ እንደሚከተለው ያቀርበዋል።
ጠቅላይ ሚኒስትር አብይ አህመድ እና መንግስታቸው ከአማጽያኑ ጋር የሚደረገውን ድርድር በመሪነት መሸምገል ያለበት የአፍሪካ ህብረት ነው የሚል አቋም ሲያንጸባርቁ የነበረ ሲሆን፣ ህወሓት በበኩሉ ደግሞ ያንን በመቃወም ንግግሩ በኬንያው መሪ ኡሁሩ ኬንያታ አደራዳሪነት ኬንያ ላይ መደረግ አለበት የሚል አቋም ይዟል። በአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳይ ኃላፊ የሆኑት ሞሊ ፊ ትናንት እንደተናገሩት ግን ድርድሩ በማን መሪነት ይካሄድ የሚለውን የሁለቱን ወገኖች ልዩነት ብዙም ቦታ ሳይሰጡት አልፈው ጠቅላይ ሚኒስትር አብይ አህመድ ከኡሁሩ ኬንያታ ጋር አዎንታዊ ግንኙነት አላቸው፣ ጉዳዩ ኬንያ በነሐሴ 3 ምርጫ ስላለባት ነው ብለዋል። የአፍሪካ ጉዳይ ኃላፊዋ ትናንት ለአሜሪካ ሴኔት የውጭ ግንኙነት ኮሚቴ እንደተናገሩት አሁን ያለው ትኩረት በኬንያ በሚደረገው ምርጫ ላይ በሆነበት ሰዓት የድርድሩን ቀነ ቀጠሮ መወሰን ላይ ተጽዕኖ ማሳደሩ የምንጠብቀው ጉዳይ ነው ብለዋል። በአፍሪካ ቀንድ አዲሱ የአሜሪካ ልዑክ ማይክ ሃመር በዚህ ሳምንት ወደ ኢትዮጵያ በመጓዝ ንግግሩን ወደፊት ለማስቀጠል የሚቻልበትንና ማድረግ የሚገባንን ጉዳይ በተመለከተ ከሁለቱም ወገኖች ጋር ይነጋገራሉ ብለዋል የአፍሪካ ጉዳይ ኃላፊዋ ሞሊፊ። የትግራይ አማጽያኑ የፌዴራል መንግስቱ ሰራዊት ላይ ጥቃት መክፈታቸውን ተከትሎ አብይ ጦራቸውን ወደ ክልሉ ሲልኩ ጦርነቱ ፈንድቶ በቁጥር የማይገመቱ ብዛት ያላቸው ሰዎች ሕይወታቸውን አጥተዋል። የዘር ማጽዳት አካሄዳለች ስትል አሜሪካ የረጅም ጊዜ ሸሪኳን ኢትዮጵያን ትከሳለች። ፕሬዚደንት ጆ ባይደን ደግሞ ካለፈው የፈረንጆች ጥር አንድ ቀን ጀምሮ ኢትዮጵያን አግዋ ተብሎ ከሚጠራው የቀረጥ ነጻ ንግድ ተጠቃሚነት አግደዋል። ያ ውሳኔያቸው በዳያስፖራ የሚኖሩ ኢትዮጵያውያንን አንቀሳቅሶ ሀገራቸው ወደ አግዋ ተጠቃሚነት እንድትመለስ ዘመቻ በማድረግ ላይ ናቸው። ከአገዋ ተጠቃሚነት መታገድ ውሳኔ የሚጎዳው በኢትዮጵያ ያሉ ሁሉንም ሕዝቦች ነው። መንግሥትን ለይቶ አይደለም የሚቀጣው። የትም ይኑሩ የት ገበሬዎችን ይጎዳል፣ ነጋዴዎችንም እንዲሁ ብለዋል ሴናተር ክሪስ ቫን ሆለን፣ ከፍተኛ ቁጥር ያላቸው ኢትዮጵያውያን አሜሪካን ከሚኖሩበት ሜሪላንድ። ሞሊፊ በበኩላቸው ኢትዮጵያ ወደ አገዋ ተጠቃሚነት ትመለስ ወይም አትመለስ የሚለውን ጉዳይ የባይደን አስተዳደር በቅርብ እያጤነው እንደሆነ ተናግረው በማከልም አሁን አሜሪካ ለሚያሳስቧት ጉዳዮች መልስ ለማግኘት የተሻለ ሁኔታ ላይ እንገኛለን ብለዋል። ኤፍፒ ለላከው ዘገባ እንግዶ ወልዴ ነኝ ከአሌክዛንድሪያ ቨርጂኒያ።
ዲሞክራሲያዊት ኮንጎ ሪፐብሊክ ምስራቃዊ ክፍለ ግዛት ውስጥ በዚህ ሳምንት የተባበሩት መንግስታት ድርጅትን በመቃወም በተካሄደ የተቃውሞ ሰልፍ ላይ 3 ሰላም አስከባሪዎችና በርካታ ሰላማዊ ሰዎች በጥይት መገደላቸውን በሚመለከት ከሀገሪቱ ፖሊስ ጋር በጋራ ምርመራ እናካሂዳለን ሲል የመንግስታቱ ድርጅት ተልእኮ አስታወቀ። በምህጻር ቃል ማኑስኮ ተብሎ የሚጠራው የመንግስታቱ ድርጅት የዲሞክራሲያዊት ኮንጎ አረጋጊ ተልእኮ ተጠባባቂ ኃላፊ ሐሲም ዴኚ ሰላም አስከባሪዎቹ ሲቪሎች ላይ ተኩስ መክፈታቸውን የሚያሳይ ምንም ማስረጃ የለንም ብለው ማን እንደተኮሰ ለማወቅ ከሀገሪቱ ፖሊስ ጋር ሆነን ምርመራ እናካሂዳለን ብለዋል። ኮንጎ ሰሜን ኪቩ ክፍለ ግዛት ጎማ ከተማ ውስጥ በሚገኘው የመንግስታቱ ድርጅት ግቢ ላይ ድንጋይ ሲወረውሩና ቃጠሎ ሲያደርሱ ከነበሩ ሰዎች መካከል ሰላም አስከባሪዎች ሁለቱን በጥይት መተው ሲገድሉ ዘጋቢዎች አይተዋል ሲል ሮይተርስ ከትናንት በስቲያ ማክሰኞ ዘግቧል። የተባበሩት መንግስታት ድርጅት ከአባላቱ የተተኮሰ ጥይት ካለ ለማረጋገጥ የሚያስችለው የምርመራ አቅም ያለው መሆኑን የገለጹት ተጠባባቂ ኃላፊው የአስከሬን ምርመራ በማካሄድ ጥይቶች የሚያወጡ ዶክተሮች ከኪንሻሳ እያመጣን ነን ብለዋል። ትናንት ረቡዕም ተቃዋሚዎች ለሶስተኛ ተከታታይ ቀን ከሰላም አስከባሪዎች ጋር ተጋጭተዋል። ይሁን እንጂ የመንግስታቱ ድርጅት ተልእኮ ኃላፊው ሁኔታው ከቀደመው ቀን ጋር ሲነጻጸር ጋብ ማለቱንና ተልእኮ ሁኔታውን በንቃት እየተጠባበቀ መሆኑን ተናግረዋል። በአሁኑ ወቅት ማሊ ጉብኝት ላይ ያሉት የመንግስታቱ ድርጅት የሰላም አስከባሪዎች ዋና ኃላፊ ዣን ፒየር ላክሯ ነገ አርብ ወደ ኪንሻሳ በመጓዝ ከሀገሪቱ ባለስልጣናት ጋር ይነጋገሩና ወደ ጎማ እንደሚያመሩ ዜናው አመልክቷል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የቻይና ፕሬዚደንት ቺ ጂንፒንግ ዛሬ ሐሙስ ጠዋት በስልክ ተነጋገሩ። የሁለቱ መሪዎች ውይይት ኢኮኖሚን፣ ከታይዋን ጉዳይ ጋር በተያያዘ ያሉትን ውጥረቶችና ሩሲያ ዩክሬን ላይ እያካሄደች ያለውን ጦርነት ጨምሮ በተለያዩ ጉዳዮች ላይ ያተኮረ እንደሚሆን ከንግግሩ ቀደም ብሎ ዋይት ሀውስ የሰጠው መግለጫ ማመልከቱ ይታወሳል። ትናንት ረቡዕ የዩናይትድ ስቴትስ የብሔራዊ ጸጥታ ምክር ቤት ቃል አቀባይ ጃን ከርቢ በሰጡት ቃል ፕሬዚደንት ባይደን ከፕሬዚደንት ቺ ጋር ያለው ግንኙነት መስመር ክፍት ሆኖ እንዲቆይ ይፈልጋሉ ብለው ክፍት ሆኖ መቆየትም ስላለበት ነው ሲሉ አስከትለው አስገንዝበዋል። ከቻይና ጋር በትብብር ልንሰራ የምንችልባቸው ጉዳዮች አሉ። በሌላ በኩል ደግሞ የፍትጊያና የውጥረት መንስኤ የሆኑ ጉዳዮች መኖራቸው ግልጽ ነው በማለት ቃል አቀባዩ አስረድተዋል። የደቡብ ቻይና ባህርን የሚመለከተው ጉዳይና ቃል አቀባዩ ቻይና በአካባቢው ሀገሮች ላይ የምታሳየው የጨቋኝነትና የጠብ አጫሪነት ባህሪ ሲሉ በገለጹት ሳቢያ ያሉት ውጥረቶች በመሪዎቹ ንግግር እንደሚነሱም ነበር ያስታወቁት። ፕሬዚደንት ባይደን እና ፕሬዚደንት ቺ የስልክ ውይይታቸውን ያደረጉት የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ታይዋንን ለመጎብኘት ማቀዳቸውን ተከትሎ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ የኃይል ምላሽ እንሰጣለን የሚል ማስጠንቀቂያ ባሰሙበት በዚህ ወቅት መሆኑ ነው። ጃን ከርቢ በትናንቱ ገለጻቸው በዲፕሎማሲ ረገድ ለታይፔይ ሳይሆን ለቤጂንግ እውቅና የሚሰጠው የዩናይትድ ስቴትስ ፖሊሲያችን አልተለወጠም ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የሩሲያ ኃይሎች በትልቅነቱ ሁለተኛ የሆነውን የኃይል ማመንጫዋን እንደተቆጣጠሩ ዩክሬን አስታወቀች። ሩሲያ ወደ 3 የሚሆኑ የዩክሬን ደቡባዊ ክፍላተ ግዛት ብዛት ያለው ሰራዊት በማዝመት ላይ እንደምትገኝም አንድ የዩክሬን ባለስልጣን ትናንት አስታውቀዋል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ አማካሪው አሌክሲ ኦሪስቶቪች ምስራቅ ዶኔትስክ ውስጥ የሚገኘው ሃልርሲክ የተባለው የኃይል ማመንጫ በሩሲያ ኃይሎች መያዙን አረጋግጠዋል። ሩሲያ ኃይሎቿን ሜሊቶፖል፣ ዣፖሮሺያ እና ሄርሶን ወደ ተባሉት አካባቢዎች በማዛወር ላይ መሆኗንና ያም የሚያሳየው የመከላከያ ስልት ለውጥ ማድረጓን ነው ብለዋል። ዛሬ የብሪታንያ የመከላከያ ሚኒስቴር ባወጣው መግለጫ ሩሲያ ጦርነቱን በጀመረችበት ሰሞን በያዘቻት በሄርሶን ክፍለ ግዛት የዩክሬን ኃይሎች የተሳካ የመልሶ ማጥቃት እንቅስቃሴ እያካሄዱ ናቸው ብሏል። ይህ በዚህ እንዳለ ትናንት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቀጣዮቹ ቀናት የሩሲያ አቻቸውን እንደሚያነጋግሩ አስታውቀዋል። በዩክሬን የጥቁር ባህር ወደቦች በኩል የእህል አቅርቦቶች ማጓጓዝ እንዲቀጥል የተደረሰው ስምምነት ተግባራዊነትና ሩሲያ የዶንባስ ግዛትን በኃይል መያዟ ከሚነጋገሩባቸው ጉዳዮች መካከል ይሆናሉ ብለው እንደሚጠብቁም አስከትለው ጠቅሰዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር በአካል የተነጋገሩት ሩሲያ ዩክሬን ላይ ወረራዋን ከመክፈቷ በጥቂት ቀናት ቀደም ብሎ እንደ አውሮፓውያን አቆጣጠር የካቲት 15 ቀን እንደነበረ ዜናው አስታውሷል። ባለፈው ሳምንት ዩክሬን፣ ሩሲያ፣ ቱርክና የተባበሩት መንግስታት ድርጅት ዩክሬን የእህል አቅርቦቶቿን ወደ ውጪ መላክ እንድትቀጥል የደረሱት ጊዜያዊ ስምምነት ተግባራዊነት ዩናይትድ ስቴትስ ቅድሚያ ትኩረት ከሰጠቻቸው ጉዳዮች መካከል አንዱ መሆኑ ተጠቁሟል። ይሁን እንጂ ስምምነቱ በተቋጨ ማግስት ሩሲያ የዩክሬንን ኦዴሳ ወደብ በሚሳኤል ማጥቃቷን ተከትሎ የዩናይትድ ስቴትስ ባለስልጣናት ሞስኮ በስምምነቱ የገባችውን ቃል እንድታከብር አሳስበዋል። ሩሲያ እህል የጫኑ መርከቦች በጥቁር ባህር እንዲያልፉ ለመፍቀድ የገባችውን ቃል ታክብር ብለዋል የውጭ ጉዳይ ሚኒስትር አንቶኒ ብሊንከን። የቱርክ ባለስልጣናት ከዩክሬን የሚላክ የእህል አቅርቦት ጭነት ማስተባበሪያ የጋራ ማዕከል የከፈቱ ሲሆን አቅርቦቱ በቀጣዮቹ ቀናት ውስጥ ይገባል ብለው እንደሚጠብቁ አስታውቀዋል። ኪየቭን በሶስት የጥቁር ባህር ወደቦቿ እህሉን ለመላክ ዝግጅት እያደረገች መሆኑን አስታውቃለች። የተባበሩት መንግስታት ድርጅት ቃል አቀባይ ፈርሃን ሀቅ ማስተባበሪያ ማዕከሉ የመከፈቱን ዜና በደስታ ተቀብለዋል። በሌላ በኩል የአፍሪካ ጉብኝታቸውን ትናንት በአዲስ አበባ ያጠናቀቁት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለዓለም አቀፍ የምግብ ቀውሱ ተጠያቂዋ ሩሲያ ነች የሚለውን የምዕራባውያንን ክስ በማጣጣል ተናግረዋል። ላቭሮቭ በዓለም አቀፉ የኮቪድ-19 ወረርሽኝና ምዕራባውያን በሚከተሉት አረንጓዴ ፖሊሲ ብለው በጠሩት ሳቢያ የምግብ ዋጋ እያሻቀበ ሄደዋል ብለዋል። ብሊንከን ከላቭሮቭ ጋር የሚያደርጉት ንግግር እንደ ወትሯዊው የዋሽንግተንና የሞስኮ የስራ ንግግር ሳይሆን ዋሽንግተን ያሏትን ስጋቶች በግልጽና በቀጥታ ለማሳወቅ እንደሚጠቀሙበት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣናት አመልክተዋል። አድማጮች፣ ለዜናው የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
እንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራት አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን አባየሁ ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ። በቀጣይ ስርጭት ምስልና ድምፅ አቀናባሪያችን ቀደም ብዬ ድምፁ የጠፋኝ ስሙ የጠፋኝ በመግቢያዬ ላይ ራም ማክሊን ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን ታዲያ በ19፣ 22 እና 25 ሜትር ባንዶች እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። በመግቢያችን ያስተዋወቅነው ዝግጅት ነው። በአዲስ አበባ ደማቅ አቀባበል የተደረገለት የኢትዮጵያ አትሌቲክስ ቡድን ኢትዮጵያ በ18ኛው የዓለም አትሌቲክስ ሻምፒዮና ሁለተኛ ሆና እንድታጠናቀቅ ያስቻሉት አትሌቶችና የቡድኑ አባላት አዲስ አበባ ላይ ዋና ዋና ጎዳናዎች ላይ በተዘዋወሩበት ወቅት ከሕዝቡ ከፍተኛ አድናቆት ጠብቋቸዋል ይለናል ኬኔዲ አባተ ነው የተከታተለው። በብሔራዊ ምክር መንግስት በነበረ የአቀባበል ስነ ስርዓት ላይም ንግግር ያደረጉት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ደራርቱ ቱሉ ከትግራይ ክልል የመጡ አትሌቶች ቤተሰቦቻቸውን የሚያገኙበት እድል እንዲፈጠር ጠይቀዋል። በውድድሩ ሜዳሊያ ያስገኙ አትሌቶች እስከ 2.5 ሚሊዮን ብር በሽልማት መልክ ተበርክቶላቸዋል ይለናል ኬኔዲ አባተ።
በ18ኛው የዓለም አትሌቲክስ ሻምፒዮና ሀገራቸው ኢትዮጵያ 4 ወርቅ፣ 4 ብርና 2 ነሐስ በድምሩ 10 ሜዳሊያዎችን በማሸነፍ ከአዘጋጇ ዩናይትድ ስቴትስ በመቀጠል ሁለተኛ ደረጃ ይዛ እንድታጠናቀቅ ያስቻሉ አትሌቶችና የአትሌቲክስ ቡድኑ አባላት ዛሬ ጠዋት በአዲስ አበባ ዋና ዋና ጎዳናዎች ላይ በመዘዋወር ደስታቸውን ከህዝባቸው ጋር ተጋርተዋል። ትናንት ምሽት ከዩናይትድ ስቴትስ ከተመለሱ በኋላ ካረፉበት ቦሌ ድልድይ አካባቢ ከሚገኘው ስካይላይት ሆቴል በመነሳት አትሌቶቹ ባለፉበት ጎዳና ሁሉ በርካታ ህዝብ የተቀበላቸው ሲሆን አድናቆቱንም ገልጾላቸዋል። አትሌቶቹ ያቀባበል ስነ ስርዓት ላይ የተገኙና ለአሜሪካ ድምጽ አስተያየታቸውን የሰጡ የአዲስ አበባ ነዋሪዎች አትሌቶቹ ባስመዘገቡት ድል የተሰማቸውን ደስታ ገልጸው ይህ ድል ለኢትዮጵያውያን የተለየ ትርጉም እንዳለውም ተናግረዋል።
አባይ ካሳ ባላለው ከጉለሌ ክፍለ ከተማ ነው የመጣሁት። በአትሌቶቻችን አቀባበል እጅግ በጣም እንቅልፍ ራሱ አልወሰደኝም። በጠዋት መጥቼ አትሌቶቻችንን ውድ የሆነ አሜሪካ ላይ ያመጡትን ሁለተኛነት ይወርቅና አንድነታቸው ፍቅራቸው ተባብረው ኢትዮጵያን ከፍ ነው ያደርጓትና እነሱን ለማመስገን እነሱን ለመቀበል የመጣሁት። እኛ ውድ ኢትዮጵያውያኖች ትልቁ ነገር ውዱና ትልቁ ሀብታችን መተባበር ሰላም ነው። ትልቁ በምንም የማይገዛ ማለት ነው። ስለዚህ ከአትሌቶቻችን ልንማር የሚገባው አንድነታቸው ፍቅራቸው ላስጨራሽነታቸው በአንድነት ሆነው በአለም ላይ ብሔር ሳይለዩ አንድነታቸውን አጠናክረው ኢትዮጵያን በከፍተኛ ሁኔታ ከፍ አርገዋታል ማለት ነው።
ስሜ መይሶር በሰባላለሁ። የአትሌቶቻችን አቀባበል እንግዲህ ሰፊ የኢትዮጵያ ህዝብ ባለበት ሆኖ በልባቸው ከፍተኛ ደስታ ያደረገበት ነው። ምን ነው ቢባል ትርጉሙ የተለየ ትርጉም አለው። ከዚህ በፊትም ብዙ ጊዜ አሸንፈናል። የዘንድሮ ግን ማሸነፋችን ፈርጀ ብዙ ትርጉም ያለው ነው። ኢትዮጵያ ባለፉት ጊዜያት በከፍተኛ ጨለማ በሚባል ጊዜያት ነው ያሳለፈችው። ግን ያንን ጨለማ በሚመስለውን ጊዜ አንድነታችንን አስጠብቀን ባለም ሀገራት ሁለተኛ ደረጃ መሰለፍ ማለት የብርሃን ችቦ የተለኮሰበት ከዚህ በኋላ አንድነታችን ጠብቀን በዚህ መልኩ የምንቀጥል ከሆነ እንደዚህ ሲናደርግ ድል የማናስመዘግብበት እድገት ማማ ላይ የማንደርስበት ምን ምክንያት አይኖርም። ይሄ ነው የሚያስተምረን። አንድ ሆነን በአንድነት ተደምረን ስንሄድ በቃ ይሄ ውጤት ነው ሊመጣልን የሚችለው።
ስጌ ቶልቻ ይባላለሁ። እዚህ አዲስ አበባ ነዋሪ ነኝ። በጣም ደስ ብሎኛል። ስሜቴን መቆጣጠር አቃተኝ። በጣም ደስ ብሎናል። አትሌቶቻችን ስፖርተኞቻችንም እንኳን ደስ አላችሁ እንላለን። የኢትዮጵያ ሕዝብ በጠቅላላ እንኳን ደስ አላችሁ። አንድ ሆነን ከሆነ ምን ጊዜ እናሸንፋለን። ባንከፋፈልና በአንድነት እንትን ካለ እናሸንፋለን እላለሁ እኔ። አንድነት ነው የሚያስፈልገው በኢትዮጵያ አንድነት።
ስሜ ኢብራሂም አያሌው ይባላል። የመጣሁት ከአየር ጤና ነው። እኔ እውነት ለመናገር ከመጀመሪያው ጀምሮ እየተከታተልኩ ነበረ። ለሊትም እንቅልፍ ሳያታልለኝ የሩጫውን ሁኔታውን እየተከታተልኩ ነበረ። ባደረጉት በአትሌቶቻችን በጣም ተደስቻለሁኝ። እና ደግሞ ይሄ ደግሞ ምንድን ነው መሰለሽ፣ አሁን በአሁን ሰዓት እንደዚህ አሁን በዘር በሃይማኖት በምናምን የሚከፋፍሉን ምቀኞቻችንን እንደተናደዱብንና እንደከሰሩ ነው የሚሰማኝ።
ለአትሌቲክስ ቡድኑ በብሔራዊ ቤተ መንግስት በተዘጋጀ የአቀባበልና የምስጋና መርሃ ግብር ላይ ንግግር ያደረጉት ፕሬዝዳንት ሳህለ ወርቅ ዘውዴ ኢትዮጵያን ለመከፋፈል ቢሞከርም በህዝብ ደረጃ ችግር እንደሌለ አሳይታችኋል ሲሉ አትሌቶቹን አመስግነዋል። ድሉ ከሜዳሊያ ያለፈ ነው በማለትም ለአትሌቶቹ አድናቆታቸውን ገልጸዋል።
አትሌቶቻችን በሐምሌ ክረምት ጭጋግ ውስጥ በአገራችን ላይ ደማቅ ፀሐይ እንዲያበራ አድርገውልናል። ኢትዮጵያውያን በያለንበት አንገታችንን ቀና እንድናደርግ አድርገዋል። ይህ ድል ግን ከሜዳሊያ ያለፈ ነው። ይህ ድል የኢትዮጵያ ሰንደቅ ዓላማ ከሌሎች ሰንደቅ ዓላማዎች በላይ እንዲውለበለብ ከማድረግ ያለፈ ነው። የሀገራችን የህዝባችን መዝሙር በውጭ ሀገር እንዲዘመር ከማድረግም ያለፈ ነው። ይህ ብቻ አይደለም፣ ክብረ ወሰን መስበር ብቻ አይደለም፣ ትልቅ ክብረ ወሰን ነው የሰበሩት። ለተጨነቀው፣ ላዘነው፣ ለተከዘው፣ ኑሮ ለከበደው፣ እንደ ሀገር የት ነን ለሚለው ፈገግታን ያስገኘ ነው። ልክ ነው። ብናዝንም በጎ ነገር ደግሞ ፈገግ እንድንል ተስፋ እንዲሰጠን ያደርጋል። አርጋቸዋል። ይህንን የፈለገው ቢባል ለመከፋፈል ቢሞከር በህዝብ ደረጃ ግን ችግር እንደሌለ አሳይታችኋል። ላንግባባ እንችላለን አንጠላላም። በድቅድቅ ጨለማን ብርሃን እንዳለ አመልካች ነው እናንተ ድል።
የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ደራርቱ ቱሉ ደግሞ ከትግራይ ክልል የመጡ አትሌቶች ቤተሰቦቻቸውን የሚያገኙበት ድል እንዲፈጠር ጠይቃለች።
የትግራይ አትሌቶች ቤተሰብ የማግኘት አሁንም አላገኙም። ክብርት ፕሬዝዳንታችን በእርግጠኝነት ይሄን ነገርም ይቀርፋሉ ብዬ ገምታለሁ። መንግስታችን ይሄን ነገር ይቀርፋል ብለን እናስባለን። ምክንያቱም ደስታችን ይሁን እንደሆን ለምቀጥሎ ደግሞ በሙሉ ልብ እንድንሰለፍ አትሌቶች አሉ፣ እዛ አትሌቶች አሉ፣ ትግራይ አትሌቶች አሉ፣ አልመጡልንም። እዛ ባሉበትም ስራቸው እንዲጀምሩ፣ አስፈላጊ አትሌቶች ደግሞ እዚህ እንዲመጡ፣ አስፈላጊው ነገር ደግሞ መንግስት ደግሞ ለነዚህ አትሌቶች መንገድ ከፍቶ እንግዲህ መሰረታዊ ነገሮች ብዙ ነገር አሉ፣ እሱ መንግስት ያውቀዋል። እነዛ ሁሉ ነገሮች እንግዲህ እንዲሆኑልን በጣም እንፈልጋለን። መንግስታችን በትህትና እንጠይቃለን። በእርግጥ መንግስታችን ፈቅዶ ምናልባትም እንግዲህ የትግራይ ክልላዊ ብሔራዊ ክልላዊ መንግስት ካልፈቀደ ስለማይሆን በእርግጠኝነት የትግራይ ብሔራዊ ክልላዊ መንግስትም ይህንን ከግምት አስገብቶ እነዚህ አትሌቶች ቤተሰቦቻቸውን የሚያገኙበት እንግዲህ የሚመለከታቸው አካላት ይህን ያደርጋሉ ብዬ ነው የማስበው። ስለተደረገልን ትብብር ሁሉ ስለተደረገልን አቀባበል ሁሉ ከልቤ አመሰግናለሁ።
በቤተ መንግስት በነበረው ዝግጅት ላይ በኦሪገኑ የዓለም አትሌቲክስ ሻምፒዮና ለሀገሯ አንድ ወርቅና አንድ የብር ሜዳሊያ ያስገኘችው አትሌት ጉዳፍ ጸጋይ 2.5 ሚሊዮን ብር ተሸልማለች። ሌሎች የወርቅ ሜዳሊያ ያስገኙ አትሌቶች እያንዳንዳቸው 1.5 ሚሊዮን ብር፣ የብር ሜዳሊያ ያስገኙ 1 ሚሊዮን ብር፣ እንዲሁም የነሐስ ሜዳሊያ ያስገኙ ደግሞ 700 ሺህ ብር ተሸልመዋል። አትሌት ለተሰንበት ግዳይ በቡድን ስራ ላበረከተችው አስተዋጽኦ ተጨማሪ 500 ሺህ ብር የተሸለመች ሲሆን በማራቶን የሻምፒዮናውን ክብረ ወሰን ያሻሻሉት ታምራት ቶላና ጎይቲቶም ገብረስላሴ ደግሞ የ250 ሺህ ብር ተጨማሪ ሽልማት አግኝተዋል። በውድድሩ የተሳተፉ ሌሎች አትሌቶችና የቡድን አባላትም እንደያስተዋጽዋቸው የገንዘብ ሽልማት ተበርክቶላቸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ ለዘገባው። ክብራትና ክብራን አድማጮቻችን፣ ተከታዩ ርዕስ ደግሞ ወደ ባህር ዳር ያሸጋግረናል። የሰላም ውይይቱ ያለ ቅድመ ሁኔታ መካሄድ እንዳለበት የኢትዮጵያ መንግስት አስታወቀ። ከህወሓት ጋር ለማካሄድ የታሰበውን የሰላም ውይይት በየትኛውም ጊዜና ቦታ ለማካሄድ ዝግጁ መሆኑን የኢትዮጵያ መንግስት ማስታወቁን ይጠቁማል። ይህም ሆኖ መንግስት ቅድመ ሁኔታዎችን እንደማይቀበል የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን መናገራቸው ተዘግቧል። ሰሞኑን መግለጫ የሰጡት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከሰላም ውይይቱ በፊት መሟላት አለባቸው ያሏቸውን ቅድመ ሁኔታዎች ጠቅሰው ነበር። በተያያዘ ዜና የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ ትናንት ከአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ጋር ባህር ዳር ላይ መገናኘታቸውና መወያየታቸው ኢትዮጵያና የአማራ ክልል መንግስታት የሰሜን ኢትዮጵያውን ግጭት በድርድር ለመፍታት መዘጋጀታቸው እንዳበረታታቸው ልዩ መልእክተኛዋ ተናግረዋል። ህወሓት በተለያዩ የአማራ አካባቢዎች ፈጸማቸው ያሏቸውን ጭፍጨፋዎችና የሌሎች ሰብአዊ መብት ጥሰቶች የጠቀሱት የክልሉ ርዕሰ መስተዳድር ዶክተር ይልቃል ከፋለ በበኩላቸው ይህም ሆኖ ለመነጋገር ለመደራደርና ልዩነቶችን በሰላማዊ መንገድ ለመፍታት ዝግጁ ነን ያሉት። አስቴር ምስጋናው ተከታትለዋለች።
የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን መንግስት በሰላም ውይይት ዙሪያ የያዘውን ወቅታዊ አቋም ይፋ ያደረጉት በትዊተር ገጻቸው ባሰፈሩት ጽሁፍ ነው። እርሳቸው እንዳሉት ፌዴራል መንግስቱ ከህወሓት ጋር ለማካሄድ የታሰበውን የሰላም ውይይት በየትኛውም ጊዜና ቦታ ለማካሄድ ዝግጁ ነው። ይህም ሆኖ የኢትዮጵያ መንግስት ቅድመ ሁኔታዎችን እንደማይቀበል ሚኒስትሩ አስታውቀዋል። የሰላም ውይይቱ ያለምንም ቅድመ ሁኔታ መጀመር አለበት ነው ያሉት። እርሳቸውና የኢትዮጵያ የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ይህንኑ የመንግስት አቋም በተመለከተ ለተባበሩት መንግስታት፣ ለአውሮፓ ህብረትና ለዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኞች እንዲሁም ለዩናይትድ ስቴትስ፣ ለፈረንሳይ፣ ለጣሊያን፣ ለጀርመንና ለብሪታንያ አምባሳደሮች በዛሬው ዕለት ገለጻ ማድረጋቸውንም አምባሳደር ሬድዋን አስረድተዋል። ሰሞኑን መግለጫ የሰጡት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከሰላም ውይይቱ በፊት መሟላት ያለባቸው ቅድመ ሁኔታ ሁኔታዎች እንዳሉ ተናግረው ነበር። ይደረጋል የተባለውን ውይይት በዋናነት የሚመሩት አሜሪካኖች መሆናቸውን የጠቀሱት ዶክተር ደብረጽዮን የሰላም ውይይቱን ለመጀመር አስቀድሞ መሰረታዊ አገልግሎቶች ተመልሰው መከፈት አለባቸው ብለዋል። ህገ መንግስቱን መሰረት ያደረገ ድርድር ለማካሄድ ዝግጁ ነን ያሉት ዶክተር ደብረጽዮን ውይይቱን እየተከታተሉ ነው ያሏቸውን አሜሪካኖች አገልግሎቱ የሚጀመርበትን ጊዜ እንዲገልጹላቸው ጠይቀዋል። በዚህ የህወሓት መሪ አስተያየት ላይ ከዩናይትድ ስቴትስ በኩል የተሰማ ቀጥተኛ ምላሽ የለም። ይህም ሆኖ በኢትዮጵያ መንግስትና በህወሓት መካከል ሊካሄድ የታሰበው የሰላም ውይይት በአፍሪካ ህብረት አመቻችነት መካሄዱን አገራቸው እንደምትደግፍ በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን ተናግረዋል። ዝርዝር ጉዳዮችን ግን ለሁለቱ ተደራዳሪ ወገኖች የሚተው መሆናቸውን ጠቁመዋል። ይህ በእንዲህ እንዳለ የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኒቴ ዌበር ትናንት በባህር ዳር ከተማ ከአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ጋር ተገናኝተው ተወያይተዋል። የሁለቱ ወገኖች ውይይት ያተኮረው ደግሞ ለሰሜን ኢትዮጵያው ግጭት ሰላማዊ መፍትሄ ለማስገኘት እየተደረገ ያለው ጥረት ነው። ህወሓት በአማራ ክልል ፈጸመ ያሉትን ጭፍጨፋን፣ ሌሎች የሰብአዊ መብት ጥሰቶች እንዲሁም የንብረት ውድመት ለልዩ መልእክተኛዋ የገለጹት ርዕሰ መስተዳደሩ ይህም ሆኖ ለሰላም ዝግጁ መሆናቸውን ተናግረዋል።
በህወሓት የተፈጸሙትን እነዚህን ሁሉ ወንጀሎች እየተረዳንም አሁን ግን ለመነጋገር ለመደራጀትና ልዩነቶችን በሰላማዊ መንገድ ለመፍታት ዝግጁ ነን።
የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኒቴ ዌበር በበኩላቸው ለሰላም ውይይት እየታዩ ባሉ ዝግጅቶች መበረታታታቸውን አስታውቀዋል።
ከእርስዎ ከሰማሁት አንጻር ኢትዮጵያና የአማራ ክልል እንዲሁም እርስዎ እንደ ክልሉ ተወካይ ድርድርን ለመደገፍ ወደ ጠረጴዛ ዙሪያ ለመምጣት የጦርነትና የግጭት ምዕራፍን ለመዝጋት የእርቀ ሰላምና የድርድር ብሎም የመልሶ ግንባታ ምዕራፍ ለመጀመር ዝግጁነት በማሳየታችሁ በተስፋ ተሞልቻለሁ። በገለጻዎት እንዴት እንደተበረታታው አስምሬ መናገር እፈልጋለሁ፣ ምክንያቱም ይሄ በጣም ትልቅ እርምጃ ነው። ባለፉት 2 ዓመታት የደረሰውን ውድመት አይተናል። የአውሮፓ ህብረት እንደምታውቁ በአማራ ክልል የመልሶ ግንባታና የሰብአዊ ድጋፍ ስራ ለመሳተፍ ተነሳሽነት ያለው እንዲሁም ብቃትና ፈቃደኝነት ያለውና እየተሳተፈም ያለ ነው።
እስካሁን በህወሓት ቁጥጥር ስር ያሉ አካባቢዎች እንዳሉ የገለጹት ርዕሰ መስተዳደሩ አስቸኳይ የሰብአዊ ድጋፍ እንደሚያስፈልጋቸውም አስረድተዋል። የአውሮፓ ህብረት የወደሙ ተቋማትን መልሶ ለመገንባት ድጋፍ እንዲያደርግላቸውም ጠይቀዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ዓለም አቀፍ ነክ ወደሆነ ርዕስ ነው የምንሻገረው። ሩሲያ ለኢትዮጵያ የ162 ሚሊዮን ዶላር የብድር ስረዛ ማድረጓን የውጭ ጉዳይ ሚኒስቴር ገለጠ። የሚኒስትሩ ቃል አቀባይ አምባሳደር መለስ አለም ለጋዜጠኞች በሰጡት መግለጫ ለሩሲያ ሊከፈል የነበረው ገንዘብ የመልካ ዋከና የኃይል ማመንጫን ለማዘመን ለባልቻ ሆስፒታልና ለመሰል የልማት ስራዎች እንዲውል ስምምነት መደረሱን አመልክተዋል። የኢትዮጵያ ውስጥ በህገ ወጥ የሚኖሩ የውጭ ዜጎችን መመዝገብ ከተጀመረ በኋላ በጥቂት ጊዜ ውስጥ 60 ሺህ ያህል የተለያዩ አገራት ዜጎች መመዝገባቸውንም ቃል አቀባዩ ጨምረው ገልጠዋል። በተባበሩት መንግስታት ድርጅት የተቋቋመው የተባበሩት መንግስታት የባለሙያዎች ኮሚሽን በተመለከተም አስተያየት የሰጡ ሲሆን የኮሚሽኑ አባላት ወደ መቀሌ እንዲጓዝ ፈቃድ መሰጠቱን የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን አመልክተዋል። እነሆ ዝርዝሩ ነው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በኢትዮጵያ ያደረጉትን ጉብኝት በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። በጉብኝታቸው ወቅት በርካታ የሁለትዮሽና ቀጠናዊ ጉዳዮች ላይ ስምምነቶች መደረሳቸውን የገለጹት አምባሳደር መለስ ከነዚህም መካከል የዕዳ ስረዛ እንደሚገኝ አመልክተዋል።
ከቀድሞ ሶቪየት ህብረት ዘመን ሲንከባለል የቆየ ብድር አለ። ይህን ብድር በተመለከተ ለረዥም ጊዜ ድርድር እና ውይይት ሲካሄድ ቆይቷል። በሩሲያ በኩል ብድሩን የኢትዮጵያ መንግስት በመረጣቸው ዘርፎች ለልማት እንዲውል ፈቃደኝነቱ እንዳለ የውጭ ጉዳይ ሚኒስትሩ አረጋግጧል። ዴት ፎር ዴቨሎፕመንት የሚባል ነው። በዚህ ፓኬጅ መሰረት የኢትዮጵያ መንግስት በመረጣቸው ፕሮጀክቶች ላይ የሩሲያ ኩባንያዎች በስራ ላይ ተሰማርተው የተለያዩ ፕሮጀክቶች እየተከናወኑ ከመግባባት ተደርሷል። ይሄ ትልቁ ውጤት ነው። ወደ 162 ሚሊዮን አሜሪካን ዶላር ያወጣል።
የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትናንት በኢትዮጵያ ባጠናቀቁት የአፍሪካ ጉብኝታቸው ወደ ኢትዮጵያ ከመምጣታቸው በፊት በሶስት ሀገራት ጉብኝት ማድረጋቸው ይታወቃል። ከነዚህም አንዷ ከኢትዮጵያ ጋር በታላቁ የዳሴ ግድብ ምክንያት አለመግባባት ውስጥ የምትገኘው ግብጽ ስትሆን፣ በግድቡ ጉዳይ ሩሲያ በውይይት ላይ የተመሰረተ ሁሉንም ተጠቃሚ የሚያደርግ ስምምነት ላይ መደረስ እንዳለበት እንደምትፈልግና ለዚህም ድጋፍ እንደምታደርግ ሚኒስትሩ መግለጻቸውን አምባሳደር መለስ ተናግረዋል። የውጭ ጉዳይ ሚኒስቴር ቃል አቀባዩ በመግለጫቸው ያነሱት ሌላው ጉዳይ በሕገ ወጥ መንገድ ኢትዮጵያ ውስጥ የሚኖሩ የውጭ ዜጎችን የመመዝገብ ተግባርን የተመለከተ ሲሆን፣ በዚህም እስካሁን 60 ሺህ የሚሆኑ የተለያዩ አገራት ዜጎች መመዝገባቸውን ጠቅሰዋል።
እንደማንኛውም መንግስት የውጭ ሀገር ዜጎችን የመመዝገብ የመቆጣጠርና የማስተዳደር ስልጣን የኢትዮጵያ መንግስት ኃላፊነት ነው። ይህንን የሚሰራ የመንግስት አካል አለ። ይህ ዓለም አቀፍ አሰራር ነው። ይህ ተግባር የተጀመረው ህጋዊነትን ለማስፈን የኢሚግሬሽን ስራችንን ለማስተዳደር እንዲቻል እንጂ የሌሎች ሀገሮችን ዜጎች ለማሳደድ ወይም ሌላ ተግባር አለ። በተናጠል የአንድን ሀገር ዜጋ የአንድን ሀገር ህዝቦች ላይ ያተኮረ አይደለም። የብዙ ሀገሮች ተወላጆች ተመዝግበዋል።
በሰሜን ኢትዮጵያ ግጭት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የተቋቋመውን ዓለም አቀፍ የሰብአዊ መብቶች የባለሙያዎች ኮሚሽን ኢትዮጵያ እንደማትደግፍ ብትገልጽም የኮሚሽኑ አባላት ባለፈው ሰኞ አዲስ አበባ መግባታቸው ይታወቃል።
ቡድኑ እዚህ የመጣው በቀጣይ በቡድኑና በኢትዮጵያ መንግስት መካከል በሚኖረው ዝርዝር የእንቅስቃሴ ማዕቀፍ ወይም ሞዳሊቲስ ኦፍ ኢንጌጅመንት ላይ ለመነጋገር ነው። በቆይታው ከፌዴሪ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በተጨማሪ ከፍትህ ሚኒስትር፣ ኢንተርሚኒስትሪያል ኮሚቴ፣ ከኢትዮጵያ ሰብአዊ መብቶች ኮሚሽን እንደዚሁም ከብሔራዊ ምክክር መድረክ ኮሚቴ አካላት ጋር ተነጋግሯል። ስለዚህ ኢትዮጵያ በኩል ቀጣይ ሂደቱ ከዚህ ውይይት ውጤት በኋላ የሚታይ ነው የሚሆን ነው።
የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ዛሬ በትዊተር አድራሻቸው ባሰፈሩት ጽሁፍ የተባበሩት መንግስታት የባለሙያዎች ኮሚሽን ልዑክ ወደ መቀሌ ለመጓዝ ፈቃድ እንደተሰጠው አመልክተዋል። የኢትዮጵያ መንግስት በየትኛውም ጊዜ በየትኛውም ቦታና ያለምንም ቅድመ ሁኔታ የሰላም ውይይት ለማድረግ ዝግጁ መሆኑንም ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዚህኛውም ዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች፣ ተከታዩም ከመሰል ርዕስ ጋር ያቆየናል። ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትሎ በዓለም ለተከሰተው ረሃብ እንዲሁም ለተፈጠረው የምግብ እጥረት ምክንያት ፍለጋ አጋሮችን ለማግኘት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አፍሪካ መጎብኘታቸውን ይመለከታል። የአሜሪካ ድምጿ ከፍተኛ የዲፕሎማሲ ጉዳዮች ዘጋቢ ሲንዲ ሴን ያጠናቀረችውን የዚህን ዘገባ ዝርዝር እንግድ ወልዴ እንደሚከተለው ያቀርበዋል።
የውጭ ጉዳይ ሚኒስትሩ በየሄዱባቸው የአፍሪካ ሀገራት ዋና ጉዳይ ሆኖ የተነሳው የሩሲያና የዩክሬን እህል ለገበያ የሚቀርብበትን ሁኔታ በተመለከተ ነው። ጃን ክላውድ ጋካሶ የኮንጎ ሪፐብሊክ የውጭ ጉዳይ ሚኒስትር እንዲህ ይላሉ።
ሰርጌይ ላቭሮቭን ስለምንቀበል ደስ ብሎናል። የመጡትም ከመልካም ዜና ጋር ነው። በቱርክና በተባበሩት መንግስታት መሪነት የተደረሰው ስምምነት በጥቁር ባህርና በቱርክ ወገን ባለው ባስፈረስ በተባለው የውሃ መተላለፊያ በኩል ከዩክሬን ስንዴ ለገበያ የሚቀርብበትን ሁኔታ ይፈጥራል።
ባለፈው የካቲት በፈረንጆች ገና ዋዜማ ሩሲያ ዩክሬንን መውረሯና ወደቦቿን መዝጋቷ የእህል አቅርቦትን አናግቷል። በሚሊዮን ቶን የሚቆጠር እህል ሲታገድ የሸቀጥ ዋጋ እንዲጨምር ምክንያት ሆኗል። ተመድ እንደሚለው 47 ሚሊዮን ተጨማሪ ሰዎች ከባድ ረሃብ ገጥሟቸዋል። በተለይ አፍሪካ ዋናው ገፈት ቀማሽ ነች። ይህ በእንዲህ እንዳለ የዩክሬኑ ፕሬዚደንት ቮሎዶሚር ዘለንስኪ ሩሲያ ቅዳሜ የኦዴሳን ወደብ መደብደቧ በተመድና በቱርክ ኢስታንቡል ላይ የተደረገውን ስምምነት ችግር ላይ ጥለዋል። ዘለንስኪ እንዳሉት ሞስኮ ሁሌም ቃሏን ለማጠፍ መንገድ ትፈጥራለች። አንድ ባለሙያ ለቪኦኤ እንደተናገሩት ላቭሮቭ በአፍሪካ ጉብኝታቸው በምግብ ቀውስ ላይ ያለውን ትርክት ለመቀየር ጥረት አድርገዋል። ናታሊያ ቡጋዮቫ በጦርነት ጥናት ተቋም ሩሲያዊ ተመራማሪ ናቸው።
ሩሲያ ከዩክሬን እህል ያልወጣበትን ምክንያትና በዓለም ላይ ለደረሰው የምግብ ቀውስ በሐሰት ከተጣለባት ማዕቀብ ጋር ማገናኘት ነው የምትፈልገው። እዚ ላይ የሩሲያ በዩክሬን ወደቦች የሚገኘውን እህል ማገዷና ሆን ብላ የዩክሬንን የግብርና ስርዓት ማውደሟ የጉዳዩ ማጠንጠኛ ነው።
ሌላው ተመራማሪ ደግሞ በወረራ ምክንያት አፍሪካ ይበልጥ ተጎጂ እንደሆነች ይናገራሉ። ሱዛን ስቲንጋንት ከዩኤስ የሰላም ተቋም
በርግጥ አካባቢው የምግብ ደህንነት ያለመኖር የፈጠረው ጫናና ትርጉም እየተሰማው ነው። የዩኤስኤድ አስተዳዳሪ ሳማንታ ፓወር በአካባቢው በቅርቡ ተጉዘው የ1.3 ቢሊዮን ዶላር እርዳታ እንደሚሰጥ አስታውቀዋል።
ሱዛን ስቲንጋንት ለቪኦኤ እንዳሉት አፍሪካ ከዓለም 60 በመቶ ያልታረሰ መሬት ያላት 40 በመቶ ለሚሆነው የእህል አቅርቦት ሩሲያ ላይ ጥገኛ ነች። ሲንዲ ሰይን ለላከችው ዘገባ እንግዶልኝ ነኝ ከአሌክዛንድሪያ ቨርጂኒያ።
አመሰግናለሁ እንግዱ። ክብራትና ክብራን አድማጮች፣ በተከታዩ ርዕስ ደግሞ ወደ ምዕራብ ኢትዮጵያ እናቀናለን። በኮንሶ ዞን በድርቅ የተጎዱ ዜጎች በቂ ድጋፍ አልቀረበልንም ሲሉ ተረጂዎች ለአሜሪካ ድምፅ ገለጡ። ችግሩ ለአንድ ወር እንኳን በዚህ መልኩ ከቀጠለ የሚያደርሰው ጉዳት የከፋ ነው ሲሉም ስጋታቸውን ተናግረዋል። ለአሜሪካ ድምፅ ቃለ ምልልስ ያደረጉት የዞኑ አስተዳዳሪ አቶ ዳዊት ገበየው በዞኑ ከፍተኛ ድርቅ መኖሩን ገልጠው የቀረበ ያለው ድጋፍ ግን ውሱን መሆኑን አረጋግጠዋል። ከዞኑ ከ190,000 በላይ ዜጎች ለአስቸኳይ የምግብ እርዳታ መጋለጣቸውን፣ የዞኑ አደጋ ስጋት አመራር እያቀረበ ያለው ድጋፍ ደግሞ ከ30% በታች መሆኑንም አመልክቷል። በአዲስ አበባ የሚኖሩና ከዞኑ ውጭ ያሉ የኮንሶ ተወላጆችና ወዳጆች 800,000 ገደማ ብር ለድጋፍ አሰባስበዋል ይለናል። ዮናታን ዘብዲዮስ ነው ያጠናቀረው።
በዞኑ የኬና ወረዳ ነዋሪ መሆናቸውን የተናገሩት አቶ ኩሴ ጋዋዳም የድርቁን ሁኔታ በስልክ ለአሜሪካ ድምፅ ተናግሯል። በከፍተኛ የምግብ እጥረት የተጎዳን ብንሆንም በቂ ድጋፍ አልቀረበልንም በማለትም ተናግሯል። አሁን ተባብሷል ያሉት ድርቅ ለአንድ ወር ብቻ እንኳን የሚቆይ ከሆነ የሚያደርሰው ጉዳት የከፋ ነው ሲሉም ስጋታቸውን ተናግሯል።
ድርቅ ሁኔታው በጣም ከፍተኛ የሆነ ችግር ላይ ነው ያለው። እንኳን የሚበላ ቀርቶ ውሃ የምሰጣው ውሃ በአካባቢ እየጠፋ ስለሆነ ለሰው ብቻ ሳይሆን ከብት ራሱ አሁን የሚያገኘውን የመኖ ጉዳይም እንዳለ ነው። ለአንድ ወር እንደዚህ የሚቀጥል ከሆነ ህብረተሰቡ ከብት ራሱ በጣም የሆነ ከፍተኛ ችግር ላይ ነው።
በኬና ወረዳ ብቻ አቅም አንሷቸው ከቤታቸው መውጣት ያቃታቸው ከ100 በላይ ሰዎች ስለመኖራቸው የተናገሩት ደግሞ አቶ ጉዮ ካሌ ናቸው።
ቤት መውጣት ያልቻሉ ህጻናት፣ አዛውንቶችና እናቶች በቁርበት ላይ በረሃብና በመጠጥ
ከአሜሪካ ድምፅ ጋር ቃለ ምልልስ ያደረጉት የዞኑ አስተዳዳሪም አቶ ዳዊት ገበየው በዞኑ ከፍተኛ ድርቅ መኖሩን ገልጠው ድርቁ የተከሰተው በዞኑ ባለው የጸጥታ ችግርና ለተከታታይ 3 ዓመታት በቂ ዝናብ ባለመጣሉ እንዲሁም የአየር ሁኔታ በመዛባቱ ነው ሲሉ ምክንያቶቹን ገልጿል። ድርቁ በዞኑ ያሉ ሁሉንም ወረዳዎች ተዳርሷል ያሉት አቶ ዳዊት እየቀረበ ያለው ድጋፍም ውስን መሆኑን አረጋግጧል።
እንደ መፍትሄ ብለን ግን የምንወስደው እርዳታ ብቻ ሳይሆን እንደ መፍትሄ የምንወስደው ይሄን የመኸርን ወቅት ዝናብ በአግባቡ ከዘነበ ይሄን ተጠቅሞ ምርትና ምርታማነቱን ማሳደግ ነው። ለዚህ ደግሞ ያው መጀመሪያ የነበረው የበልግ ምርት ስላልሰጠ አሁን እሱ ኦልሬዲ ወደ ማሳ ዝግጅት ተገብቷል። ይሄንን እርጥበት በአግባቡ ተጠቅሞ የበልኩን ለመካስ በቂ ዝግጅቶች እየተደረጉ ነው ያሉትና የመጨረሻ መፍትሄ ሊሆን የሚችለው ምርትና ምርታማነቱን ማሳደግ ነው።
በተከሰተ ድርቅ ሳቢያ በረሃብ የሞተ ሰው መኖሩን የሚያረጋግጥ መረጃ የዞኑ መንግስት የለውም ብሏል አቶ ዳዊት።
በእኛ ደረጃ እንደ መንግስት የምናውቀው በዚህ በድርቅ ምክንያት በህይወት ይሄን ኃይል አልፏል የሚል መረጃ እኛ ጋር የለም።
በዞኑ በተከሰተ ድርቅ የተነሳ 8 ህጻናት መሞታቸውና ከ400 በላይ ሰዎች በምግብ እጥረት በሚፈጠሩ በሽታዎችና ተያያዥ ጠንቆች በሆስፒታሉ ተኝተው ታክመዋል ሲሉ የካራት ሆስፒታል ኃላፊዎች ለአሜሪካ ድምፅ ማረጋገጣቸውና የዞኑ ነዋሪዎች መናገራቸውን ጠቅሰን መዘገባችን ይታወሳል። በዞኑ ከ190,000 በላይ ዜጎች ለአስቸኳይ የምግብ እርዳታ መጋለጣቸውን ያስታወቀው የዞኑ የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ገደነው ካውታ እየቀረበ ያለው ድጋፍ ከ30 በመቶ እጅ እንደማይበልጥ ተናግሯል።
በአይነት ለ34,000 ሰላሳ 4000 ሰው ነው በድጋፍ እየቀረበ ያለው። በገንዘብ ደግሞ ለ23470 ሰው ድጋፍ እየወጣ ጠቅላላ አለ ወደ 57000 ድጋፍ እያገኘ ነው ያለው። እና ያን ደግሞ እኛ መኸር ላይ የለየ ነው ወደ 126000 ሰው ድጋፍ ፈልጋል ብለን ነበረ በመኸሩ አስፈንድ የሰራ ነው። እና ስለዚህ ከዛ በመኸሩ አስፈንድ መሰረት ወደ 50% ነው ድጋፍ እያገኘ ያለው። ነገር ግን አሁን የዚህ የበልጉ እንድን እስካሁን ድረስ ምላሽ መስጠት አልተጀመረም። ጥናት ብቻ ነው መጠን ከክልልም ከፌደራል መጥቶ ጥናት አብሮ መሰራ ነው። ምን ያህል ሰው ድጋፍ እንደማስፈልግ ከለየም በኋላ እስካሁን ድረስ ከክልልም ሆነ ከፌደራልም ምላሽ አላገኘንም።
አቶ ገደነው የዞኑ የምርት መጠን መቀነሱም ስጋቱን ከፍ እንደሚያደርግም ተናግሯል።
እንደ በልክ 3.1 ኩንታል እናገኛለን ብለን ነበረ። ከዛ ውስጥ 478,000 ኩንታል ብቻ ይገኛል። ስለዚህ ወደ 16% ነው የሚገኘው። ወደ 84% አካባቢ ጠፍቷል ማለት ነው።
በዞኑ ላይ የተደቀነው የረሃብ ስጋት አሳስቦናል ያሉ በአዲስ አበባ የሚኖሩና ከዞኑ ውጭ ያሉ የኮንቶ ብሔረሰብ ተወላጆችና ወዳጆች ያሏቸው አካላት የኮንቶ ልማት ማህበር እያሰባሰበ ያለውን ጨምሮ በድምሩ ከ800,000 በላይ ብር መሰብሰቡን ከአስተባባሪዎቹ ውስጥ አንዱ የሆኑት አቶ ባስራ ባልች አስታውቀዋል።
ከነገ ጀምሮ ወደ እህል ግዢ እንገባለን። በቅናሽ በቆሎ የምናገኝበትን እንትን አማራጮችን እያፈላለግን ነው አሁን ያለ ነው። እነሱን እንትን አድርገን ነገ ግዢ መፈጸም እንጀምራለን እያለ ነው። በዚህ ሳምንት መጨረሻ ቀጥታ ወደ ታች ልከን እርዳታ በጣም የሚሹ በጣም የተቸገሩ ወገኖቻችንን የመታደግ ስራ ከነሱ ጋር ከነሱ በማከፋፈል ማድረስ አለብን የሚል ሀሳብ ነው ያለን።
የዞኑ የአደጋ ስጋት ስራ አመራር ጽሕፈት ኃላፊ አቶ ገድኖ ካውታ እንዳሉት የድርቁን ሁኔታ ቅድመ ምርመራ ከማድረግ ውጭ በመንግስት በኩል በቂ ድጋፍ እየተደረገ አይደለም ሲሉ ተናግሯል። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ፋሲካ አለሙ በዞኑ ከ100,000 በላይ ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ተናግረው የምግብ እርዳታ እጥረት መኖሩን ገልጸው የክልሉ መንግስት ግን የተሻለውን እያደረገ መሆኑን ለአሜሪካ ድምፅ መናገራቸውን መዘገባችን አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታንን አመሰግናለሁ። ክቡራትና ክቡራን አድማጮች፣ ሁለት የመጽሔት ርዕሶች ቀርተውናል። ሁለቱም ዓለም አቀፍ ጉዳዮችን ይመለከታሉ። የዓለም ጤና ድርጅት በየጊዜው እየተለዋወጡ በአዲስ መልክ የሚከሰቱ የኮሮና ቫይረስ ዝርያዎችን የሚቋቋሙ አዲስ ክትባቶች ከፍ ያለ መጠን ያለው ገንዘብ እንዲመደብ ሲል ጥሪ አቅርበዋል። ሊሳ ሽላይን ከጄኔቭ ተከታዩን ዘገባ ልካለች። ደረጀ ደስታ እንደሚከተለው ያቀርበዋል።
መላው ዓለም ትኩረቱን በዝንጀሮ ፈንጣጣ ላይ ባደረገበት በዚህ ወቅት የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም የኮቪድ-19 ወረርሽኝ ገና ያላበቃ መሆኑን በመግለጽ አስጠንቅቀዋል። ይህንን ገዳይ በሽታ ለመክታት ውጤታማ መሆናቸው የታወቁ የሕዝብ ጤና አጠባበቅ እርምጃዎችን መጠበቅና ማጠናከር ያስፈልጋል ብለዋል። ሕይወት ለማዳን እጅግ ውጤታማ ከሆኑ እርምጃዎች መካከል አንዱ ክትባትን በቅድሚያ ለትክክለኛው የማህበረሰብ ክፍል መስጠት ነው ብለዋል ዳይሬክተሩ። የኮቪድ-19 ተጋላጮችና ሟቾች ቁጥር ባለፉት 5 ሳምንታት ውስጥ መጨመሩንም ዳይሬክተሩ አስታውሰዋል። በቅርቡ የወጣው የዓለም ጤና ድርጅት ሪፖርት እንዳመለከተው በዓለም በበሽታው የሞቱትን 6.3 ሚሊዮን ሰዎች ጨምሮ የኮቪድ-19 ተጋላጮች ቁጥር ወደ 566 ሚሊዮን መጠጋቱን አመልክቷል። ቴድሮስ በኦሚክሮን ዝርያ ሳቢያ በፍጥነት እየተላለፈ የሚገኘው ቫይረስ በርካታ አገሮች ሆስፒታል የገቡ ህሙማን ቁጥር የጨመረ መሆኑን ተናግረዋል።
While vaccines have saved countless lives,
ምንም እንኳ ክትባቶች ስፍር ቁጥር የሌላቸውን ሰዎች ያዳኑ ቢሆንም ተላላፊነቱን በሚያስፈልገው መጠን አልቀነሱም። ስለሆነም መንግስታትና የግሉ ዘርፎች በበሽታው መጋለጥና የሚያስከትለውንም ህመም የሚከላከሉ ክትባቶችን ለመስራት መተባበርና ኢንቨስት ማድረጋቸው ጠቃሚ ነው።
ቴዎድሮስ አክለው ክትባቶቹ በቀላሉ በአፍንጫ ወይም በጠብታ መልክ የሚሰጡ ሆነው መሰራት ይኖርባቸዋል ብለዋል። የዓለም ጤና ድርጅት የአስቸኳይ ጤና ጉዳዮች ዲሬክተር ማይክ ራያን ለወረርሽኝ ዝግጁነት የበለጠ ትኩረት ሊሰጠው ይገባል ብለዋል። አገራት እንደ ኮቪድ-19፣ የዝንጀሮ ፈንጣጣ፣ ማርበርግና ፖሊዮ የመሳሰሉት በሽታዎችን ለመከላከል አስቀድሞ ከመዘጋጀት ይልቅ ከተከሰቱ በኋላ እርምጃዎች ለመውሰድ ያለው ዝንባሌ ለበሽታዎቹ መስፋፋት አስተዋጽኦ ማድረጉን ራያን ተናግረዋል።
ለወደፊቱ በሽታ አስተላላፊ ተዋሲያንን እንዴት አድርገን በቅደም ተከተል በማየት ኢንቨስት ማድረግ እንደምንችል ማሰብ ያለብን ይመስለኛል። አዎ፣ ገንዘብ ያስወጣል፣ ዋጋም ያስከፍላል። በሂደት ግን እኛን ለመጠበቅ ጥሩ ኢንቨስትመንት ነው። ለዝግጅት የሚወጣው $1 ለችግሩ ምላሽ በሚሰጥበት ወቅት እንደ 1000 ዶላር ይቆጠራል።
ደረጀና መሰግናለሁ። አድማጮች ተከታዩ ዘገባ ወደ ኤርትራ የሚወስደን ነው ወይም ኤርትራና ዩናይትድ ስቴትስ መሃል ያቆየናል። ኦሬገን የገቡ የኤርትራ አትሌቶች ተሰወሩ ይላል። እዚህ ዩናይትድ ስቴትስ ውስጥ ዩጂን ኦሬገን ላይ በተካሄደው 18ኛው የዓለም አትሌቲክስ ሻምፒዮና ለመሳተፍ የተላኩ 4 የኤርትራ አትሌቶችና አንድ አሰልጣኛቸው የገቡበት መጥፋቱን የኦሬገን ክፍለ ግዛት ፖሊስን ጠቅሶ KVLL News የሚባል የአካባቢው ቴሌቪዥን ጣቢያ ዘግቧል። አትሌቶቹ አርፎበት በነበረው የአንድ ዩኒቨርሲቲ ቅጥር ግቢ ውስጥ ለመጨረሻ ጊዜ ታዩት ባለፈው ቅዳሜ ሐምሌ 16 2014 ዓመተ ምህረት መሆኑንም ዘገባው አመልክቷል። አትሌቶቹና አሰልጣኛቸው ያሉበትን የሚያውቅ 541-346-2919 ላይ ስልክ ደውሎ መረጃ እንዲሰጥ ያቀረበው የኦሬገን ክፍለ ግዛት ፖሊስ የት እንደገቡ ማወቅ አልቻልኩም ያላቸውንና ስሞቻቸውንም ከእድሜያቸው ጋር ያወጣው አንድ ፊልሞን 24 ዓመት፣ ሀብቶም ሳሙኤል 18 ዓመት እድሜ፣ ብርሀ አስገዶም የ44 ዓመት እድሜና መሐሪ መብራቱ የ18 ዓመት እንዲሁም የማነ ተክለሃም የ24 ዓመት አትሌት መሆናቸውን አስታውቋል። በአትሌቶቹ ላይ የተፈጸመ የኃይል አድራጎት ስለመኖሩ መረጃ እንደሌለው የጠቀሰው የግዛቲቱ ፖሊስ ለፌዴራልና ለአካባቢ ሕግ አስከባሪና አጋር ድርጅቶች ማሳወቁንም ኬቪኤልኤል አክሎ ዘግቧል። ተጨማሪ ዝርዝርና መረጃ ለማግኘት እየተከታተል ነው። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። አሁን ወደ ቅንብሮቹ ክፍለ ጊዜ እንሻገራለን። ኢትዮ ቴሌኮም በሀገሪቱ በነበረው ጦርነትና አለመረጋጋት ሳቢያ የገቢ እቅዱን ማሳካት እንዳልቻለ አመለከተ ይላል። ኢትዮ ቴሌኮም በሀገሪቱ የተለያዩ ክፍሎች በነበሩት አለመረጋጋቶችና በሰሜን ኢትዮጵያ ባጋጠመው ጦርነት ሳቢያ ከ3400 በላይ የሞባይል ጣቢያዎች አገልግሎት መስጠት ያለመቻላቸውንም አስታውቋል። እነኚህ ችግሮች የዘንድሮ የበጀት ዓመት የገቢ እቅዱን በማሳካት አኳያ ክፍተት እንደፈጠሩበት ነው የገለጸው። እንደዛም ሆኖ ተቋሙ በዚህ ዓመት 61.3 ቢሊዮን ብር ገቢ ማግኘቱን አመልክቷል። ለዝርዝሩ
የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በዛሬው ዕለት የተቋማቸውን የ2014 በጀት ዓመት አፈጻጸም ይፋ ባደረጉበት መድረክ በተለያዩ የሀገሪቱ ክፍሎች በተለይም በሰሜን ኢትዮጵያ ያጋጠሙት የጸጥታ ችግሮች ኢትዮ ቴሌኮም ከእቅድ በታች ገቢ እንዲያመነጭ ማድረጋቸውን ተናግረዋል። በጸጥታ ችግሩ ምክንያት በተለያዩ የሀገሪቱ ክፍሎች 3473 የሞባይል ጣቢያዎች አገልግሎት መስጠት ባለመቻላቸው የገቢ ጉድለቱ መከሰቱን አብራርተዋል።
በሰሜኑ የሀገራችን ክፍል የተፈጠረው ችግር እንደዚሁም በአንዳንድ አካባቢዎች የነበረ የጸጥታ ችግር 3473 የሞባይል ጣቢያዎቻችን አገልግሎት እንዳይሰጡ አድርጓቸዋል ማለት ነው። ይህ ማለት ቀደም ብዬ ከጠቀስኩት ከ7622 አጠቃላይ ካሉን የሞባይል ጣቢያ 45 በመቶ ድርሻ አለው። ስለዚህ 45 በመቶ የሚሆኑ የሞባይል ጣቢያዎቻችን አገልግሎት ሳይሰጡ ነው 61.3 ቢሊዮን ጀነሬት ማድረግ የቻለው።
በሰሜኑ ጦርነት ምክንያት በቴሌኮም መሰረተ ልማት ላይ ጉዳት መድረሱን የተናገሩት ዋና ስራ አስፈጻሚዋ የጉዳቱን መጠን በገንዘብ ለመተመን ግን ሁኔታዎች እንዳልፈቀዱ ገልጸዋል።
ጉዳቶቹ በእኛ በኩል አናላይዝ ተደርገዋል፣ ምን ያህል ጉዳት ደርሶብናል የሚለው። አንዳንዶቹ ግን ገና አልገባንም። ለምሳሌ ወደ ትግራይ አልሄድንም፣ አላየንም። ምን ያህል መሰረተ ልማት እንዳለ እናውቃለን፣ ግን በምን ደረጃ ላይ እንዳሉ አናውቅም። ስለዚህ ይሄ ባልተጠናቀቀበት ሁኔታ ይፋ ማድረግ ቁጥሩን አሁን ተገቢ ስለማይሆን ነው።
በመሰረተ ልማቶች ላይ የሚፈጸም ስርቆት፣ የነዳጅ እጥረት፣ የዋጋ ግሽበት መጨመርና የውጭ ምንዛሪ እጥረት፣ የኃይል መቆራረጥና የመሳሰሉት ችግሮች በበጀት ዓመቱ ያጋጠሙ ሌሎች ፈተናዎች እንደነበሩ አብራርተዋል። የተቋሙ የዚህ ዓመት የገቢ እቅድ 70 ቢሊዮን ብር እንደነበር የገለጹት ዋና ስራ አስፈጻሚዋ የተገኘው አጠቃላይ ገቢ ግን 61.3 ቢሊዮን ብር እንደሆነ ጠቅሰዋል። ይህ ደግሞ የእቅዱ 87.6 ከመቶ መሆኑን ተናግረዋል። በዚህ ዓመት በተከናወኑት ስራዎች የኢትዮ ቴሌኮም አገልግሎት ተጠቃሚዎች ብዛት ወደ 67 ሚሊዮን እንደተጠጋ ያመለከቱት ዋና ስራ አስፈጻሚዋ በዚህ ዓመት ከተከናወኑት ተግባራት መካከል የአምስተኛው ትውልድ የሞባይል ቴክኖሎጂ አገልግሎት ማስጀመር አንዱ ነበር ብለዋል። ይህም ለኢኮኖሚያዊ እድገት አስቻይ ሁኔታን የሚፈጥር እንደሆነ ገልጸዋል። ዋና ስራ አስፈጻሚዋ ከጋዜጠኞች የተለያዩ ጥያቄዎች ቀርበውላቸዋል። ከጥያቄዎቹ አንዱ በትግራይ ክልል የተቋረጠው የቴሌኮም አገልግሎት መቼ ይጀምራል የሚል ነበር። ፍሬህይወት ታምሩ ለዚህ ምላሽ አልሰጡም። ቪኦኤ ከዚህ በፊት ይህን ጥያቄ አንስቶላቸው የሰጡት ምላሽ እንዲህ የሚል ነበር።
አጠቃላይ በሰሜኑ ሀገራችን ክፍል በተፈጠረው ክራይሲስ ምክንያት በከፍተኛ ጉዳት ከደረሰባቸው ተቋማት አንዱ እና መሰረተ ልማት አንዱ የቴሌኮሙ አክሰስ ማድረግ በቻልንበት መዘዋወር በቻልንበት የጸጥታ አካላት እንድንዘዋወር ሴኪር ባደረጉባቸው ኤሪያዎች ገብተን ጥገና አድርገናል። አገልግሎት እየሰጡ ናቸው ያሉት ማለት ነው። አሁንም ግን ሪስቶር ያልተደረጉ መዘዋወር ያልቻልንባቸው አካባቢዎች አሉ። በሰሜኑ ብቻ ሳይሆን በሌሎችም አካባቢዎች እንደዚሁ ማለት ነው። እነዚህ አካባቢዎች እንግዲህ የቴሌኮም አገልግሎት ለመስጠት የሚያስችለን ጥገና ለማድረግ አገልግሎት ለመስጠት ደንበኞቻችንን ለማግኘት የጸጥታ ሁኔታ አጠቃላይ መሻሻሎች ሲኖሩ ወደዛ ገብተን እንሰራለን ማለት ነው።
በዛሬው መድረክ እንደተገለጸው ኢትዮ ቴሌኮም ከዓለም 26ኛ ከአፍሪካ ደግሞ ሁለተኛው ትልቁ የቴሌኮም አገልግሎት ሰጪ ተቋም ለመሆን በቅቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። አድማጮች፣ ለምሽቱ የመጨረሻ ወዳደረግነው ቅንብር ነው የምናልፈው። ወደዚህ ወደ ዩናይት ስቴትስም ይመልሰናል። እንደ አውሮፓውያኑ የዘመን አቆጣጠር በያዝነው 2022 መገባደጃ በህዳር ወር ለሚካሄደው የዩናይት ስቴትስ ምክር ቤትና የአካባቢ ምርጫ የሚወዳደሩ ተፎካካሪዎች የምረጡን ዘመቻቸውን ከጀመሩ ሰነባብተዋል። ከነኚህም መካከል በቨርጂኒያ ክፍለ ግዛት የሚገኙት አርሊንግተን፣ አሌክዛንድሪያ እና ደቡባዊ የፌርፋክስ አካባቢ ወክሎ የሚወዳደረው ትውልደ ኢትዮጵያዊው አሜሪካዊ ቴዲ ፍቅሬ አንዱ ነው። እንደ ቡዝ አለን የመሳሰሉ ትላልቅ ኩባንያዎች በቴክኖሎጂ ባለሙያነት ያገለገለው ቴዲ ከሰባት ዓመታት በፊት ታዲያ ስራውን በማጣቱ ለሁለት ዓመት ተኩል በጎዳና ላይ ለመኖር ተገዶ የነበረ ሲሆን ያ ወቅት በሰዎች ላይ የሚደርሰውን ኢፍትሐዊነት እንዲመለከትና ለምክር ቤት ምርጫም እንዲወዳደር እንደገፋፋው ተናግሯል። ቴዲን ያነጋገረችው ስመኝሽ የቆየናት እንሆ ቀጥሎ ይቀርባል።
በዚህ ወቅት ለዩናይትድ ስቴትስ የምክር ቤት አባልነት ለመወዳደር ምን አነሳሳህ?
ኢትዮጵያ ላይ ተጽዕኖ የሚያሳድሩ የውጭ ጉዳይ ፖሊሲዎችን እከታተል ነበረ። ፍላጎቴ ወደ አሜሪካ ፖለቲካ መቀየር የጀመረው ግን በጎርጎዛያኑ በ2008 ዓመተ ምህረት ነው። የአሜሪካ የውጭ ጉዳይ ፖሊሲ በኦባማ የተሻለ ይሆናል ብዬ አስብ ስለነበረ ኢትዮጵያኖች ለኦባማ የሚል ቡድን ተቀላቅዬ ከምርጫ ዘመቻው ውጪም ብዙ ተሳትፎ አደርግ ነበረ። ነገር ግን በ2015 ለሁለት ዓመታት ጎዳና ላይ ስወጣ ሁሉ ነገር ተቀየረ። ሕይወትን ሙሉ በሙሉ በሌላ ገጽታ አየዋት። በሰዎች ስቃይ ኢፍትሐዊነት ምንም ድንበር እንደሌለው ተረዳው። ስለዚህ ከታማኝ የዲሞክራት ደጋፊዎች ወደ ገለልተኝነት ተቀየርኩ። ለዚያ ነው አሁንም ገለልተኛ ሁኜ የምወዳደረው። ፖለቲካ እጅግ ከፋፋይና ሰዎች በማንነታቸውና በአስተሳሰባቸው ምክንያት እርስ በርስ እንዲጋጩ በማድረግ የሚከፋፍል ሆኖ ነው የሚታየኝ። ነገር ግን የእውነት ፍትህን ለማምጣት በአሜሪካም ሆነ በዓለም ዙሪያ የሚገኙ በቢሊዮን የሚቆጠሩ ሰዎችን ሕይወት ለማሻሻል የምንፈልግ ከሆነ መከፋፈል ማቆምና አንድ መሆን መቻል አለብን።
እንግዲህ በጣም ከፍተኛ ትምህርት የተማርክ የአይቲ ባለሙያ ነህ፣ ግዙፍ ተቋማት ውስጥም ሰርተሃል እና እንዴት ጎዳና ላይ ልትወድቅ ቻልክ?
የአማካሪነት ስራ በወቅቱ አስተማማኝ ወይንም ዋስትና ያለው አልነበረም። የምሰራበት የነበረው ፕሮጀክት ሲያልቅ ከስራ ወጣው። በኋላ የራሴን ንግድ ለመጀመር ሞክሬ ሳይሳካልኝ ቀረ። እዚህ ሀገር ስራሽን አጥተሽ በአጭር ጊዜ ውስጥ መተካት ካልቻልሽ ትልቅ ቀውስ ውስጥ ትገቢያለሽ። እኔም ላይ እየተፈጠረ ያው ነው። በእርግጥ አሁን በእግዚአብሔር እርዳታ ጎዳና ላይ አይደለሁም። እንደውም ከሰባት ዓመት በፊት ከማገኘው የበለጠ ትልቅ ገንዘብ ይከፈለኛል።
But you mentioned earlier that you were a very hardcore Democrat.
ቀድም በጣም አክራሪ ዲሞክራት እንደነበርክ ጠቅሰሃል። ዲሞክራትና ሪፐብሊካን ፓርቲዎች ደግሞ በርካታ ደጋፊ ያላቸው ግዙፍ የፖለቲካ ፓርቲዎች ናቸው። አሁን አንተ በገለልተኝነት ለመወዳደር ስትነሳ ልዩነቱ ምንድነው? ምን አይነት የተለየ የፖለቲካ አማራጭ ነው ይዘህ ተነሳኸው?
Sure, I mean, you know, to be honest, everything for me goes back to the 2 years of homelessness.
በኔ ሁሉም ነገር የሚነሳው ጎዳና ላይ ከነበርኩበት ጊዜ ነው። የዛኔ ነው ሁለቱ ፓርቲዎች ልክ እንደ ጎሳ መሆናቸውን የተረዳው። ኢፍትሃዊነትን፣ ሰብአዊ መብትን፣ እኩልነትንና መልካምነትን በጎሳ አይን ስንመለከተው ኢፍትሃዊነትን አቅም እየሰጠነው ነው። ምክንያቱም ያለመታደል ሆኖ ዲሞክራት መሆን ማለት ሪፐብሊካንን ማራከስ፣ ሪፐብሊካን ስትሆኝ ደግሞ ዲሞክራትን ማራከስ ወይንም ማጥላላት ሆኗል። አሁን በአሜሪካ ያለው የፖለቲካ ኢንዱስትሪ ሰዎችን እነሱና እኛ በሚል በመከፋፈል ላይ የተመሰረተ ነው። ነገር ግን ዲሞክራትም ሪፐብሊካንም ገለልተኛም ሆነ አረንጓዴ ፓርቲ የቱንም ሆኚ ሁላችንም የሚቀጥለውን ቢል ወይንም ክፍያ ለማሟላት እየታገልን ነው። የብዙ አሜሪካኖች ህይወት ይሄ ነው። በቢል ጌትስ፣ ቤዞስ ወይንም ዛከንበርግ ስም የምንጠራ ካልሆነ በስተቀር ከታች ያለው 90% የሚሆነውን ማህበረሰባችን ውስጥ ነው። ተቀማጭ ገንዘብ የለንም። የክፍያ ቀናችንን እየጠበቅን ነው የምንኖረው። ያ ነው ከፓርቲ ደጋፊነቱ ጥቼ ገለልተኛ እንደሆነና ሰውነታችን ላይ እንዳተኩር ያደረገኝ። አሜሪካም ኢትዮጵያም ሁሉም ሀገር የሚያስፈልገው ይሄው ነው። ራሳችንን በልዩነት መነጽር ውስጥ ስንመለከት በዚህ ዓለም ላይ በርካቶችን በድህነት አረንቋ ውስጥ የከተተው ስርዓትን እያጠናከርን እንሄዳለን።
ግን እነዚህ ሁለት ግዙፍ ፓርቲዎች ለረጅም ዘመናት የኖሩ ስር መሰረት ያላቸው ተቋማት ናቸው። በዛ ላይ ትልልቅ የገንዘብ ምንጭ አላቸው። አንተ ደግሞ የኮርፖሬት ገንዘብ እንደማትወስድ ገልጸሃል። በዚህ መልኩ ገለልተኛ ሆኖ ከግዙፍ ፓርቲዎች ጋር መወዳደር አይከብድም?
በጣም ይከብዳል። እንደውም የማይቻል ይመስላል። ነገር ግን አሁን ባለንበት ወቅት ያለው ስርዓት ለእኛ እየጠቀመን አይደለም። የባይደን ተቀባይነት ከ40% ያነሰ ነው። የምክር ቤቱ ደግሞ ከ20% ያነሰ ነው። ስለዚህ እየመራ ያለው መንግሥት ሕዝቡ የማይስማማበትና ተቀባይነት የሌለው ነው። የኖርንበት የዲሞክራትና የሪፐብሊካን አካሄድ ከዚህ በኋላ የማያዋጣን ከሆነ ደግሞ የሆነ ነገር ማድረግ አለብን እያልኩ ነው።
Unfortunately we are living in a very very challenging time.
እንግዲህ ያለመታደል ሆኖ አሁን ያለንበት ጊዜ በአለም ዙሪያ እጅግ ፈታኝ ጊዜ ነው። የዩክሬን ጦርነት እያሳደረ ያለው ተጽዕኖ አለ። ኮቪድ-19፣ ድርቅ፣ የአየር ንብረት ለውጥ ብዙ ተጽዕኖዎች እያደረሱ ነው። በዚህ ዙሪያ የአሜሪካ መንግስት ያለውን አቋም በተለይ ደግሞ ከውጭ ፖሊሲው ጋር ተያይዞ እንዴት ታየዋለህ?
እኛ አሜሪካኖች ያለም ፖሊስ መሆን ማቆም አለብን። ዲሲ ስቴጂ በየጎዳናው የሚያድረው ቤት አልባ ብዛት አስደንጋጭ ነው። የሚያሳዝነው አብዛኞቹ ቤት አልባዎች በውትድርና ያገለገሉ ናቸው። ከ50 ዓመታት በላይ የማያቋርጥ ጦርነት ውስጥ ገብተናል። ቢሊዮን የሚቆጠር ገንዘብ ለዩክሬን አይጠቅምም። የሚጠቀሙት አንዳንድ ተቋማት ናቸው። ለአሜሪካን ሰራተኞች አነስተኛ ተቋማት ወይንም የተማሪዎችን ዕዳ ለመሰረዝ ሲሆን ግን ገንዘብ የለም። ስለዚህ በሌሎች ሀገሮች ጉዳይ ጣልቃ መግባት ማቆም አለብን። ዓላማችን የዲሞክራሲን ማስፋፋት ከሆነ መጀመሪያ እዚህ አሜሪካ ውስጥ ዲሞክራሲን ተግባራዊ በማድረግ እንጀምር።
ቅድም እንዳልከው የዲሞክራትና የሪፐብሊካን ደጋፊዎች ይበልጥ ወደ ጥግ እየሄዱ ልዩነታቸው እየሰፋ ነው። ይበልጥ የአክራሪነት አካሄድ ነው የሚታየው እና አሜሪካኖችን ሀሳባቸውን ማስቀየርና እንዳንተ ገለልተኛ አቋም መያዝ እንዲችሉ ማድረግ ቀላል ነው? አልከበደህም?
በጣም ከባድ ነው፣ ግን ደግሞ በአንድ ምክንያት የሚቻል ነው። ብዙ አሜሪካኖች እነዚህ ሁለቱ ፓርቲዎች አቋማቸውን እንደማያንጸባርቁ ስለሚያምኑ ገለልተኛ መሆን ጀምረዋል። ስለዚህ እኔ በመገፋፋት ፋንታ አብሮነትን፣ በጎሰኝነት ፋንታ አንድ የመሆን መልእክትን ማስተላለፍ ከቻልኩ ይሳካልኛል። ስለ ዘረኝነት፣ ስለ ኢኮኖሚ ፍትሐዊነትና ሌሎች ጉዳዮች ስናወራ እኛ እያልን እንዴት አብረን ችግሩን እንቅረፍ እያልን ካወራን ሰዎችን መሳብ ይቻላል። ለዚያም ነው ብቻዬን 1500 ፊርማ በስድስት ሳምንት ውስጥ ማሰባሰብና ለተወዳዳሪነት ማቅረብ የቻልኩት። ለእኔ ዋናው ስኬት ይህም መልእክት ማስተላለፍ መቻሌ ነው።
እንግዲህ ምርጫው በህዳር ወር ነው የሚካሄደው። እስከዛ ጥቂት ወራቶች አሉ። በዚህ ጊዜ ውስጥ የምርጫ ዘመቻህ ምን አይነት መልክ ይኖረዋል?
እስካሁን ያተኮርኩት ፊርማ ማሰባሰቡ ላይ ስለነበረ አንድ በአንድ ሰዎችን ማግኘትና ማናገር ላይ ነበረ የምሰራው። አሁን ደግሞ ያንን ለማስፋት የተለያዩ አካላትና ቡድኖችን ለማግኘት ከነሱ ጋር ግንኙነቴን ለማጠናከር እየሰራው ነው። በቀጣይ ደግሞ ዘመቻዬን ከሚደግፉና አቀንቃይ ከሚሆኑልኝ ድርጅቶች ጋር አብሬ ይሰራሉ።
እኔም ስመኝሽና ቴዲ ፍቅሬን አመሰግናለሁ። አድማጮች፣ ለምሽቱ የያዝነውንም በዚሁ ማገባደዳችን ነው። ነገ ምሽት ላይ እንመለሳለን። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም፣ ደህና እደሩ። Thank you.